Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንኳን አደረሳችሁ። የ2013 የመጀመሪያው የእሁድ ምሽት መርሃ ግብራችን ጀምሯል። ለዛሬ በ2012 ዓመተ ምህረት ማገባደጃ ላይ እንግዳችን አድርገናቸው ከነበሩና በተለያዩ ሙያ ላይ ከሚሳተፉ ሴቶች ጋር ከነበረን ቆይታ ለትውስታ ይሆን ዘንድ መራርጠን እንሰማለን። የአውደ ዓመት ሙዚቃና ዓመቱን ለመጀመር የሚረዳ የህይወት መመሪያ ሊሆን የሚችል ጽሑፍም እናጋራችኋለን። አስተናጋጃችሁ ኤደን ገረሙ ነኝ። አብራችሁን አምሹ። ናቤ ባለፈው አመት ማገባደጃ ላይ እንግዳ ካደረጋቸው መካከል አንዷ ዶክተር የኔ አሰግድ ናቸው። ዶክተር የኔ ገና በልጅነት እድሜያቸው ከሀገር ወጥተው በአውሮፓ ያደጉ ሲሆን ከፍተኛ ትምህርታቸውን ደግሞ በአሜሪካ ሀገር አጠናቀዋል። ላለፉት 30 አመታት በአመራር ክህሎት ዙሪያ ስልጠና ሲሰጡም ቆይቷል። ዶክተር የኔ ወጣቶች መካሪና መንገዱን የሚያሳይ አሰልጣኝ ያስፈልጋቸዋል ብለው ያምናሉ። በተለያዩ ዓለም አቀፍ መርሃ ግብሮች ላይ ንግግር የሚያደርጉት ዶክተር የኔ ከጋቢና ቬጋ በነበራቸው ቆይታ በአውሮፓ በወጣትነት ዘመናቸው ያጋጠማቸው አንድ መምህር ምክር እንዴት ህይወታቸውን እንደለወጠውና ወጣቶችም ራሳቸውን እንዴት ማሻሻል እንደሚችሉ እንዲህ አጋርተው ነበር።
ቢያንስ 16 ዓመት ይሆነኛል። አንድ የኬሚስትሪ አስተማሪ ነበር እና እስከዛ ድረስ እርግጥ ጎበዝ ተማሪ ነበርኩኝ፣ ግን ብዙ ሰው ፊት መናገር ይከብደኛል። መንገዴም ጠፍቶኝ ነበር። እውነት ለመናገር በቃ ጭልምልም ብሎብኝ ነበር። ከዛ ይህ አስተማሪ ምን ይለኛል፣ ሀደ ቀን ያናገረኝ፣ በህይወት እስካለሽ ድረስ አንቺ የራስሽ ዓለም ውስጥ ነው የምትኖሪው። የራስሽ ዓለም ውስጥ ደግሞ አንቺ ንግስት ነሽ። በዛ ደግሞ የፈለግሽውን ማድረግ ትችያለሽ። ከዚህ ህይወት ደግሞ ስታልፊ አንቺም አለምሽም ትጠፋላችሁ። ስለዚህ በህይወት እስካለሽ ድረስ የአንቺ አለም ውስጥ ንግስት እንደሆንሽ ያህል እኔም ደግሞ በራሴ አለም ንጉስ ነኝ። እያንዳንዳችን በአለማችን ውስጥ ነግሰናል እና የምንፈቅዳቸው ነገሮች ናቸው በራሳችን አለም የሚሆነው ብሎ አለኝ። ታምኝ ባታምኝ በ15 ደቂቃ ህይወቴ ተቀየረ። በእውነት ቤልጅም ትምህርት ቤት ነበር ያለ ነው። ያው እንግዲህ ነግሬሻለሁ፣ ቀጥተኛ ከአስክፈ ዲ ነው የኔ ውጤት ሁሌ። ከዛ የገባኝ ምንድን ነው፣ እኔ ዛሬ በቃ የእኔ ደሞዝ ጥናት ብቻ ነው ሊሆን የሚችለው፣ ከዚህ በላይም በምንም አይነት በኩል ቤተሰቦችን መርዳት አልችልም ብዬ የአንድ ቀን ውሳኔ ነው ወሰንኩት ማለት ነው።
እድሜውን በሙሉ በአመራር ዙሪያ በመመራመር በማሰልጠን በመጻፍና እንደ ቴድ ቶክ ባሉ መድረኮች ላይ ንግግር በማድረግ ሐሳቦትን በማጋራት ነው የቆዩት። እንዴት ወደ አመራሩ ዘርፍ ሊሳቡቻሉ?
የትማርክ ያለው ጊዜ ምንድነው የነበረኝ ጥያቄ ምንድነው? እኔ እርግጥ ትምህርት ቤት እናት አባቶቼ ያደርሱኝ ነበር። ካሉንም አንዳንዴ አያቶቼ መጥተው ይወስዱናል ከትምህርት ቤት። አያቶቻችን በመጡ ቁጥር ደግሞ መጥተው ሲወስዱን ከደንብሽ ወቾሎኒ ከረሜላ መስቲካ ምናምን ይገዛልናል። ወይ አንዳንዴ ደግሞ ዞር ስንል ቦምቦሊኖ ምናምን ገዝተን እንገባለን። ደስ የሚል ስሜት ነበር። አሁን ነገር ሁሉ ተቀየረ። በዝናብ፣ በበረዶ፣ በብርድ፣ በጨለማ በእግሬ ሆነ የሚሄደው። ማንም የሚወስደን ሰው የለም። እህቶቼን አስከትዬ እንግዲህ እኔ በኃላፊነት ማለት ነው ከትምህርት ቤት ወደ ቤት እንመለሳለን። ወላጆቼ መስራት ነበረባቸው እና በድንገት ሁሉም ነገር ተቀየረ። በዛን ጊዜ የነበረው ደግሞ ጥያቄ በመንፈሴ ምንድን ነበር? እንዴት ነው እኔ ከአያቶቼ ጋር ከትምህርት ቤት በኋላ መጥተው ሊወስዱኝ የማችሉበት ምክንያት ለምንድን ነው? እሁዱን ከአክስት ከአጎቶች ልጆች ጋር መጫወት የማልችለው የሚለው ጥያቄ አደረብኝ። ይሄ ጥያቄ በየአመቱ እየበሰለ 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 በሚሄድበት ጊዜ የደረስኩበት መልስ ምንድን ነው? የአመራር ችሎታ ነው። ሁሉንም የዓለም ሕዝብ ሁሉ የሚቆለፈው በአንድ ነገር ነው፣ የአመራር ችሎታ። እያንዳንዳችን በምንኖርበት ሀገር ትክክለኛ መንግስት፣ ትክክለኛ የገባው ባለስልጣን ቢኖር ማንንም ማንሳቴ አይደለም፣ በዓለም ደረጃ ነው መሪ ቢኖር ያ አመራር ችሎታ ህዝብን ሰብስቦ ያስቀምጣል፣ ሰላምንም ያመጣል፣ ብዙ ችግሮች ከዓለም ላይ ይቀርፋል። ይሄ እንግዲህ በቀላሉ ነው የምልሽ፣ ሌላ የህይወት ችግር የህይወት አደጋ ሳናነሳ ማለት ነው። ስለዚህ ይሄ ችግር እየገባኝ ሲሄድ እንዳለ ትምህርቴንም ስራዬንም ወደዛ አደረግኩት። አሁን ባለሁበት ጊዜ የንግድ ድርጅቶች፣ የተባበሩት መንግስታት ድርጅቶች፣ በዩሮፒያን ዩኒየን ባሉት ልዩ ልዩ መስሪያ ቤቶች፣ ዓለም አቀፍ ኤንጂኦዎች የሆኑትን በየሀገሩ እየሄድኩኝ ልዩ ልዩ ስልጠና ለዛ አደርጋለሁ፣ ለዛ አዘጋጃለሁ። የቻልኩትን ያህል ለመጻፍ ሞክራለሁ። አሁን ለእኔ ደግሞ የህይወቴ ጥሪ ምንድን ነው? በሄድኩበት ባገኘሁት ሰው ሁሉ እንደምንም ሲባል የዛን ሰው የአመራር ችሎታ እንደው ሙሉ ትንሽ አንዳንድ ነገር እያካፈልኩኝ እነሱም እያካፈሉኝ እየተማማርን መሄድ፣ ያ ነው የኔ የህይወት ጥሪ ብዬ ማምነው ማለት ነው። ስለዚህ በዛ ነው የማገለግለው። አሁንም ከአንቺ ጋር በዚህ ፕሮግራም መነጋገር ደስ ያለኝ ለምንድን ነው? ሁልጊዜ የሚቆጨኝ ትልቁ የሚቆጨኝ ነገር ምንድን ነው? ያልሄድኩበት ሀገር የለም እየተጠራው ሲሄድ ለማሰልጠን እና ትልቁ የኔ ቁጭት ምንድን ነው? እንዴት ነው ወይኔ ያ ሁሉ ሰው ሳገለግል እንዴት ነው ለሀገሬ አንዲት ነገር ሳላረግ ይሄ ጊዜ የሚያልፈው? ደግሞ አንዲት ነገር ማድረግ ስላልቻልኩ አይደለም፣ ብዙ ሞከርኩ።
በዓለም ላይ እንግዲህ ብዙ ሀገራቶችን ተዘዋውሯል እና ኢትዮጵያን ጨምሮ በአፍሪካ ያሉ ወጣቶችን እንዴት ይገመግሟቸዋል?
የሚገርምሽ ወጣት በሚባልበት ጊዜ በየዓለም ውስጥ ቢያንስ ከሀያ እስከ ሰላሳ ያሉ ሰዎች ናቸው። አፍሪካ ውስጥ ግን ስናስበው ይሄ ወጣት የሚለው ቃል እንደ ላስቲክ የሚሳብ ባህሪ ያለው አንዳንድ ጊዜ ወጣት መሪዎች ተብሎ ሳናግራቸው 45-50 ዳርዳር የሚለው እንዴት ነው ወጣት? እንግዲህ እኔ አልገባኝም እዚህ ላይ። አሁንም እኛ ሀገር ያው 50 ዓመት ወጣት ባይባልም በቁጥር አልወሰንነውም። ይሄ ወጣት የሚባልበትን ምንድን ነው ወጣት ምን ማለት? አንድ ወጣት ስንት ነው? ከቤተሰብ ጋር መኖር በፍላጎትም ሆነ በኢኮኖሚ ጉዳይም ሆነ ስለምንኖር አንዳንዴ እድሜያችን እንደገፋ ለመገንዘብ ይከብደን ይሆናል። ህይወታችን አጭር እንደሆነ እንድንገነዘበው ይገባናል። አንድ ቀን ውስጥ 24 ሰዓት ነው ያለው። አንድ ሳምንት ውስጥ 7 ቀን ነው ያለው። በቃ በሰላም ኖርን ካልን እንበል በ30 ዓመታችን ስራ ብንጀምር እስከ 60 እንኳን ብንሰራ ስንትንሽ ኮነት 20-25 ዓመት ነው የሚኖረን አይደል እንዴ? ያንን ጊዜ ግን የዛሬ 5 ዓመት እንደ ትናንት ነው ያለፈው። ስለዚህ ያ ሰው ያ ወጣት መወሰን አለበት። እኔ በህይወቴ ምንድን ነው መስራት የምፈልገው? ምን ብሰራ ነው የምደሰተው? ይሄ ሲባል እዚህ ላይ እንትን አለ ትንሽ የመተላለፊያ ድልድይ አለች። ምንድን ነው የምወደው? ምንድን ነው የሚያስደስተኝ? ብለን ነው እንጂ መጠየቅ ያለብን በምንድን ነው ገንዘብ ማገኘው አለ ማለት ያለብን። ምኞታችንን በገንዘብ ከመነዘር ነው ግን እኔ የምፈልገው ገንዘብ የሚያስገኘኝ ነው ነገር ካልን ያንን ነገር ላንወደው እንችላለን። ካልወደድነው ደግሞ ፈተና በሚመጣበት ሰዓት፣ ከአቅማችን በላይ ስራ በሚከመርበት ሰዓት ያንን አንቋቋመውም። ለምን? የማንወደውን ነገር ነው የምንሰራው። የምንወደው ውጤቱን ነው እንጂ ስራውን አይደለም ማዞሪያ ያለው። ስለዚህ ወጣቶች ምንድን ነው ገንዘብ ለማግኘት መስራት ያለብኝ ማለት ሳይሆን ማለት ያለባቸው እኔ የሚያስደስተኝ ምንድን ነው? ይኸው አበባ መትከል ሊሆን ይችላል። ጠዋት ጠዋት ልጆች ትምህርት ቤት ማድረስ ሊሆን ይችላል። የፈለገው ነገር ሊሆን ይችላል። ያ ግን የምንወደው ነገር ስለሆነ ስለምንወደው በዛ ላይ ውጤታማ ሰው እንሆናለን። ውጤታማ ስለሆነን ደግሞ ገበያም እናገኛለን። ተቀጥረንም ከሰራን ቀጣሪዎቻችን ደግሞ በደንብ አድርገው ደሞዝ ይሰጡናል። ለምን? የምንወደው ነገር ስለሆነ። ስለዚህ ቅድም እንዳልኩት ምንድነው አንደኛ ጊዜያችንን መቆጠብ። እዚህ ዓለም ላይ ለዘላለም የለንም። ጊዜ ያልፋል። እቺ ባዚች 24 ሰዓት ውስጥ ምንድን ነው ያ ወጣት የሚያደርገው ለህይወቱ? ያ ደግሞ ንገሩኝ ማለት በጸጥታ ቁጭ ብለን በፈለገው እምነት ወላ ክርስቲያን ብንሆን ሙስሊም ብንሆን ሌላም አይነት ሃይማኖታዊ ብንሆን በምናቅበት ሃይማኖት ቁጭ ብለን በጸጥታ ከፈጣሪያችን ጋር መነጋገር አለብን። መልሱ ደግሞ ቀጥ ብሎ ይመጣል።
ብዙ ጊዜ እንግዲህ ወጣቶች ራሳቸውን መሆን እንዳለባቸው የሚወዱትን ነገር ማወቅ እንዳለባቸው ይነገራል። እና ራሳቸውን ለመለወጥ ከየት መጀመር ይችላሉ?
ሁለት ነገር ነው የሚያስፈልገው። አንደኛ ራሳችንን ማወቅ አለ። እኔ የሚያስደስተኝ ምንድን ነው? መንፈሴን የሚያጎልብኝ ራሴ ሞራሌን እንቅጥቅጥ የሚያደርግብኝ ምንድን ናቸው? እስካወቅኳቸው ድረስ ከዛ ነገር ርቄ መገኘት አለብኝ። ምንድን ነው ሞራሌን የሚገነባልኝ መንፈሴን የሚገነባልኝ? ጠንካራ ሰው መሆን አለብን። ያንን ለማድረግ ዛሬ ወስኜ ነገ አደርገዋለሁ ማለት አይደለም። ቀስ ብሎ የሚበስል ነገር ነው።
በ2012 ማገባደጃ ላይ የጋቢና ቪኦኤ ሌላዋ እንግዳ ደግሞ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራች የሆነችው ማራኪ ተስፋዬ ናት። ማራኪ የሁለተኛ ደረጃ ተማሪ ለሆኑ ሴቶች ከአጋሮቿ ጋር በመሆን የንጽህና መጠበቂያዎችን በማከፋፈልና የሴቶች የንጽህና መጠበቂያም ከቀረጥ ነጻ ወደ ሀገር እንዲገባ በማድረጉ ረገድ በሰፊው ተሳተፋለች። በመጪዎቹ 5 ዓመታትም 1000 የሚሆኑ ለአካል ጉዳተኞችና ለሴቶች የተመቹ መጸዳጃ ቤቶችንም ለመገንባትና የመጸዳጃ ቤትን የንጽህና ባህልን ለማስረጽ አላማ አድርጋ እየተንቀሳቀሰች ትገኛለች። ከጋቢና ጋር ከነበራት ቆይታ ትንሹን መለስ ብለና ዳምጥ።
ሪሰርች ኢንሳይት ለፒንሳ የተለዩ ለዋተር ኢንት ሪሰርች ያደርጋሉ። ሄዶ ግን ጎትቶ የሚወጣ ብዙ ጊዜ ለመጠረ ያው ምንድን ያየ ነው ኦልሞስት ኢትዮጵያ ውስጥ በግምት 35 ሚሊዮን የሚጠቁ ሴቶች የወር አበባ ያሉ በየወሩ ከነዚህ 35 ሚሊዮን ሴቶች 72% የሞዴል እጥረት አለ። ወይም የሞዴል እጥረት ምንድን ነው? ሞዴል እጥረት ያለ ታክስ ይደረጋል። ግን ስንት ነው ታክስ የሚደረገው? ከ67% እስከ 123% እንደ እህቶቻችን ትምህርት ቤት የማይሄዱት እህቶቻችን ወደኋላ እየቀሩ ያሉበት ምክንያት ምን ያህል መንግስት ገቢ ቢያደርግ ነው በአመት ለሞዴስ? እንግዲህ ታክስ ሲደረግ ብዙም አቅራቢም የለም። ይሄ ማለት ክፍለ ሀገር እንደልብሽ አታገኝ ማለት ነው። ይህን የወር አቬላብሊቲ የለም። ይሄ ማለት ደግሞ የእናል ገቢ ቢያገኝ አይደለም። ለምንድን ነው ታክስ የሚደረገው? የቅንጦት እቃት ነው የሚባለው። ከዚህ ላይ በጣም አድቮኬት ስናደርግ በየትምህርት ቤቱ እየዞረ አዲስ አበባ ውስጥ በጣም ቫንደብል የምንላቸውን ትምህርቶች መረጠና በየትምህርት ቤት እየሄድን ስንሰጥ ደግሞ ከዛ ከዚህ ባሰ ደግሞ አልቀርም ሞዴሱ በላይ ደግሞ ሽንት ቤት የለም አለ ግን ጉድጓድ ነው ሽንት ቤት አይደለም። ሽንት ቤት የምንለው አይነት አቅም በቃ ሽንት ቤት ስትራክቸር አለ። ይህ ትልቅ ችግር ሆኗል። ይሁት ይ አካል ጉዳተኞች ሽንት ቤቱ አክሰስ ማለት አይችሉም። አካል ጉዳተኞች ትምህርት ቤት ያቆማሉ። ለምን? የፊኛ ችግር የሚመጣቸው ስል በወር አበባ ወቅት ደግሞ ሴቶቹ ደግሞ ሽንት ቤት መጠቀማቸው ሽንት ቤቱ ከስንሳ ተሰራል ወይም በጣም ተግማምቷል። ሌላ ተጓዳይ በሽታ ነው የሚጠቃቸው ሞዴስ መቀየር ወይም ሽንት ለመሽ ነው። ይህን ስንመጣ ሞዴሶች በጣም ወደ ኋላ እየቀሩ ሴቶች አካል ጉዳተኞችም ወደ ኋላ እየቀሩ ነው። በቃ ሁን ስት ዚራድ ሮኬት የምንሰራ ከሆነ ምንድን ነው ማድረግ ያለብን? አንዳንድ ሴቶችን ወደ ቤት ለማድረግ ሞከረ ማለት ነው። ግንዛቤ ደግሞ ሌላ ትልቅ ችግር ሆኖ አገኘ ነው እና አርጉመንት ሰርተን አሳምረን ለሴቶች አመቺ አድርገን ለአካል ጉዳተኞች አመቺ አድርገን ግድግዳ ላይ ስዕል ለጥፈን ምን ብለን ለአንድ ትምህርት ቤት ይመጥነዋል ይህ ያስባጠ ምናምን ለጥፈን ለአርድ አድርገን ሰኞ ስንመጣ ግድግዳው ላይ ተለቅልቆበታል። ሚሰድግ በጭቃ አንስተው ይሆን በአይነ ነገር ይሆን ግድግዳው እኛ ተስፋ ያስቆርጥሻል። ግንዛቤ ለውጥ ላይ ነው መስራት ያለበት። በቃ ታስተምረኛ ለችነች እነዚህ ነገሮች ናቸው። አሀ ይሄ ነው ችግሩ፣ በቃ ይሄንን እንቀርፋለን ብለሽ ስትነሺ ለካዊ ነው ትልሻለች። ይሄ ደግሞ ስባል ተስፋ አልቆርጥም። ለምን? በእናት ተስፋ አልቆረጥም። በእናቴ የፈለገ ነገር ይመጣል። ሰማይና ምድር ትገለበጣለች። በእናቴ ተስፋ አልቆርጥም። ይሄ የማንም ልጅ የሚለው ነው ብዬ ነው የማስበው። እናቱ ነው የሚሆን። ኢትዮጵያ ደግሞ እናቴ ናት፣ ሀገሬ ናት። አሜሪካ ሀገር ስመጣ አለባማ ሲሄድ መጨርስ ስለምጥም ዞር ብዬ አላያቸውም። አገር ስላለኝ አይሴድ ኦኬ። ግንዛቤ ላይ ነው ለውጥ፣ ግንዛቤ ላይ መስራት አለ። ለመቼ ነው የሽንት ቤት ህጋችን የወጣው? ኢትዮጵያ መቼ ነው? ለምንድን ነው በክረምት የሚገነፍሙብን? እንዴት ነው በዚህ ዘመን በዳሪያ በታይፎይድ ምን ከየት የሚመጣው ይህ ነገር? አብዛኛው ከመጸዳጃ ቤት ጋር የተገናኘ ነው እንዴ? ሰው ለምንድን መንገድ ለምንድን ነው አርማየው? በቃ ይሄ ለምንድን ነው መንገድ ላይ ሰው ከመኪናው ወርዶ መንገድ ላይ ሲጸዳዳ እማየው? ለምንድን ነው መንገድ ላይ በዚህ ቦታ ውስጥ ሽንት መሽናት አይቻልም? ይህም ተጽፎ ታያለሽ። ፐብሊክ ቶይሌቶች ደግሞ አሉ፣ መንግስት የሚሰራው አለ፣ የተለያዩ ኤንጂዎች የሚሰሩት አለ። ነገር ግን ሰስቴናብሊቲ የለም። ሀገሬ ኢትዮጵያ ናት። የሌላ ሀገር ከፈለግኳት ወይ መስራት አለብኝ ወይም ማውራት አልችልም። በቃ ከሁለት አንዱ ነው። ለረዥም ጊዜ ደግሞ ማማረር በጣም ቀላል ነው። እዚህ ውስጥ ግን እስካለሁ እያየሁት የማላልፈው ነገር የሽንት ቤት ነገር ነው። ማንም እያወራውም አይደለም። ደግሞ ያስደነግጠኝ ኢንተርናሽናል ኤንጂዎች ናቸው በጣም ኮንሰርንድ ሆነው እዚህ ላይ የሚሰሩት። ይሄ የምናፍርበት ነገር አይደለም። ኢትዮጵያን እናጸዳለን ደግሞ ካልን ለህብረተሰቡ መጸዳጃ ቤት ካልሰጠው መንገድ ላይ ለምን ተጸዳዳ ብዬ መጠየቅ አልችልም። ሌጋሲ ወይም ኢትዮጵያ ውስጥ አሻራ መጣል የምፈልገው ለሴቶች እድል ፈጥሬ ራሷን ገቢ አግኝታ እንደዚህ ጽዳት ውስጥ የምቀጣቸው ልጆች ኦፖርቹኒቲ አልተሰጣቸውም፣ ሪሶርስ አልተሰጣቸውም። እኛ ደግሞ ይህንን ክሪኤት ማድረግ እንችላለን። እንደደግሚት ኤንጂኦ ሆነን ሰፖርት እያደረግን ትሬን እያደረግን ሞዴስ አቅርቦት የሞዴል ፖሊሲ ላይ ከዛ በሸገር ደግሞ ትምህርት ቤት ሽንት ቤት ላይ እንሰራለን። እንደ ምቾት ደግሞ ቶይሌቶቹ መገንባት አለባቸው።
ከአሜሪካ ድምፅ ጋቢና ቪ መደመጡን ይቀጥላል። ሌላዋ ወጣት እንግዳችን ደግሞ የዘላን ባህል ማዕከል መስራች ገጣሚ ሀና ኃይሌ ናት። የ25 ዓመቷ ሀና በወጣትነቷ ያጠራቀመችውን ከቤተሰብና ወዳጅ ዘመድ አሰባስባ ያገኘችውን ገንዘብ ሙሉ ግቢ ቤት በመከራየት የከፈተችው ሰፊ ህልም የነበረው የባህል ማዕከል በኮቪድ-19 ምክንያት በጥቂት ወራት ውስጥ ተዘግቶ ወደ በይነ መረብ ተዛውሯል። ይሁንና ሀና ኃይሌ ተስፋ ሳትቆርጥ ተመልሰን እንመጣለን ብላ በመውደቅና መነሳት ውስጥ ያለውን ትግሏን አጋርታን ነበር።
እውነቱን ለመናገር በጣም ከባድ ነበር። ማለት መጨረሻ ላይ ውሳኔውን እኔ ወሰንኩት። ቁጭ ብዬ መዝጋት እንዳለብን ገባኝ። በቃ ሳየው ሁኔታውን እንደማይስተካከል በደንብ ግልጽ የሆነልኝ ቀን እዛው ግቢ ውስጥ ቁጭ ብዬ አለመረጋጋት ነበር። አዲስ አበባ ውስጥ በጊዜው ላይ እና ሰዎች በበራችን እያለፉ ነበር ብዙ ነገር እና በብዙ መልክ የእኛ ስራ በዛ ያ ማዕከል ጊዜው እንዳልሆነ ገባኝ። የምናወጣው ገንዘብ በተለይ ኢንተርኔቱ ሲዘጋ ደግሞ ያው ስራችንም ቆመ፣ 100% ቆመ ሁሉም ነገር እና የእውነት ተስፋ ከበደኝ እና መዝጋት እንዳለብኝ ገባኝ። እና አንድ ሁለት ቀን አደርኩበት ራሴ ዝም ብዬ እያሰብኩኝ። ከዛ አንድ ጥሩ ሰው አለ ማቃቸው ትልቅ ሰውዬ ናቸው እና ይሄንን ቦታ እንድከፍትም ብዙ ነገር ያበረታቱኝ ሰውዬ ናቸው እና የቢዝነስ ሰው ናቸው። ደውዬ ጠየቅኩኝ። እንደዚህ አስበኝ ነበር እና እንዳስባለሁ አልኩ። ምክንያቱም ከመጀመሪያው ጀምሮ ያመነብኝ ሰው ስለሆነ ማለት ነው። እና ብዙ ብር ነው ያወጣ ነው፣ ግን ያው ወደፊትም ብዙ ብር ለማውጣት አይደለም፣ ዝም ብሎ እየዋጠ ነው ያለው ይሄ ቤት ገንዘብ። እና ምንድን ነው እንደዚህ አስበኝ ነበር ስለው እና ልክ ነው ማለት ስሜቱን አውጥተን ስናስበው እንደ ቢዝነስ ትክክለኛ ውሳኔ እንደሆነ አረጋገጠኝ። ያው ከቡድናችንም ጋር አወራን። ሁላችንም አንድ አይነት የሆነ ውሳኔ ላይ ነበር የደረስነው፣ ምክንያቱም ሁኔታውን እያየ ነው እና አልቅሻለሁ፣ ተናድጃለሁ፣ ደብሮኛል፣ ብዙ ነገሮች በዛ ጊዜ እና ይሄን ደግሞ አንዳንዴ መጥፎም ስሜት እንዳይሰማን መገፋፋት የለብንም። የተሰማን ስሜት ልክ ስለሆነ እና ያው ማፍረሱ በጣም ይከብዳል። ከመስራቱ ማየቱ ራሱ ቀለሙ ሲለወጥ ማየት ሲነቃቀል ነው በጣም ህልም ራሱ ብትንትን እያለ ይመስላል እና ግን ለበጎ ነው እውነቱን ለመናገር። ምክንያቱም ወደፊታችን ስናስብ ማስተካከል እንዳለብን ብዙ ነገሮችን መለወጥ እንደሚችል አድርጎናል እና ደስ ያለኝ አንድ ነገር በትክክለኛው ሰዓት ነው ያቆምነው። ምክንያቱም ያው ማዕከሉን ዘጋ ነው፣ ግን ኦፊስ ሌላ አንድ ቢሮ ተከራየን። አነስ ያለ ትንሽ ነገር፣ ምንም ብዙ መከታተል የማያስፈልገን ነገር እና ስራችንን መቀጠል ስላለብን፣ ግን ያው የምንቀጥልበት ምክንያት በአዲስ መልክ ይሆናል ማለት ነው።
የጋቢና ቪኦኤ የእሁድ ምሽት የአዲስ ዓመት ፕሮግራማችንን ነው እየሰማችሁ ያላችሁት። መርሃ ግብራችን ወደ መጠናቀቁ እየተጠጋ ነው። ከዛ በፊት ግን እንደ አውሮፓውያን አቆጣጠር በ1927 ዓ.ም ማክስ ኤህርማን የተሰኘው ጸሐፊ በግጥም መልክ ጽፎት በኋላ ላይ በአሜሪካ ሀገር ባልቲሞር ግዛት የሚገኘው ቅዱስ ጳውሎስ ቤተ ክርስቲያን በነጻ እያሳተመ የሚያከፋፍለው የነበረው ዴዝ ዴራታ የተሰኘ ጽሑፍ የአዲስ ዓመት ስንቅ ይሆነን ዘንድ እናደምጣለን። አማረ ማሞ ወደ አማርኛ የመለሰውን ዴዝዴራታ ሀብታሙ ስዩም እንደሚከተል ያቀርበዋል።
በዚህ ዓለም ጥድፊያና ውካታ ሳትበገር በእርጋታ ኑር። ከጸጥታ ሰላም ሊገኝ የሚችል መሆኑንም አትዘንጋ። ያለ አግባብም ሳትበለጥ የተቻለህን ያክል ከሰዎች ጋር ሁሉ ስምምነት ይኑርህ። እውነት ነው ብለህ ያዝከውን ሁሉ በጽሙናና በግልጽ ከመናገር ወደ ኋላ አትበል። ሌሎች የሚናገሩትንም ለመስማት አትቦዝን። ሆን ብሎ ለሚያዳምጣቸው ከዳተኞችም ሆነ አይረቡም ከሚባሉትም ቁም ነገር አይታጣም። ከሚጮሁና እኔ ያለሁ ባዮች ራቅ። እንዲህ ያሉ ሰዎች መንፈስን ያውካሉና። ራስህን ከሌሎች ሰዎች ጋር ማመዛዘን ከያዝክ እብሪተኛና መንፈሰ መራራ ልትሆን ትችላለህ። ምክንያቱም ከሰዎች መካከል ከአንተ የሚበልጡም የሚያንሱም አይታጡም። በምትሰራው ሥራ መሳካትም ሆነ በወደፊቱ ውጥን ተደሰት። የምትሰራው ሥራ ዝቅተኛም ቢሆን የኔ ነው ብለህ ያዘው። በዚህ ወረቱ ተለዋዋጭ በሆነ ዓለም የሚያዋጣው የአንድ ሙያ ባለቤት ሆኖ መገኘቱ ነው። ዓለም በሸፍጥ የተሞላ በመሆኑ ገንዘብንም በሚመለከት ጥንቃቄ ጉድል። ይህም ሲባል ሰው ሁሉ ክፉ ነው ብለህ በደፈነው አትገምዝ። ከፍተኛው ቁም ነገር ያለው ተግባር ለመፈጸም የሚጣጣሩ ብዙ ሰዎች መኖራቸውና ሕይወትም ብዙ ጀብዱ የሞላበት መሆኑን አትሳት። በራስህ ተማመን። በተለይ ፍቅር ማስመሰልን የሚጠላ መሆኑን ወቅ። እንዲያውም ፍቅር በዘፈቀደ የሚታለፍ ነገር አይደለም። በዚህ መንፈስ ድርቀትና መሰልቸት በሚያጠቃው ዓለም እንደ ሳር ጠውልጎ የሚለመልም ፍቅር ብቻ ነው። የወጣትነት ወራት ፍላጎትህ ብዙ ዘመን እንደተጠራቀመ የሽምግልና ምክር በለዘብታ ይገዛ። ሳታስበው ለሚያጋጥምህ መከራና ችግር ድጋፍ እንዲሆንህ የመንፈስ ጽናት ይኑርህ። ሆኖም እንዲህ ያለ ነገር ሳይደርስብኝ አይቀርም እያልክ በከንቱ ልብህ አይታወክ። ብዙውን ጊዜ ፍርሃት የሚመነጨው ከመዳከምና ከብቸኝነት ነው። ወግ ባለው ሁኔታ ኑሮህን መቆጣጠር አስፈላጊ ቢሆንም እንኳ ራስህን መንከባከብ ቸል አትበል። ከእጽዋትና ከከዋክብት የማታንስ የዚህ ዓለም ታላቅ ፍጥረት ዓለም ዝርያ ስለሆንክ በዚህ ዓለም ላይ የመኖር መብት አለህ። ሁኔታው ለአንተ ግልጽ ሆኖ ባይታይም ይህ ታላቅ ፍጥረት ዓለም ያለ ጥርጥር ሚስጥሩ እያደረ እየተገለጠ ይገኛል። ስለዚህ ህሊና አውጥቶ አውርዶ ከተቀበለው አምላክ ጋር ግንኙነትህ የሰመረ ይሁን። ከትግልህና ከወደፊቱ ምኞት ጋር በዚህ ትርምስ በበዛበት ዓለም ስለምትኖር ለነፍስህ ሰላም አትንፈጋት። ከክፋቱ ከልፋቱም ሆነ ከውጣ ውረዱ ጋር ይህ ዓለም ግሩም ስፍራ ነው። እንግዲህ ለኑሮ ወቅበት ደስተኛ ለመሆን ተጣጣር።
አድማጮቻችን ከጋቢና ቪኦኤ ጋር ስለነበራችሁ ቆይታ እናመሰግናለን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ ቆይቻለሁ። አዲሱ ዓመት የጤና የፍስሐና የሰላም ይሁንልን። ደህና ደሩ። Oh,